Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እየተወሰዱ ያሉ የኃይል እርምጃዎችና ሌሎችም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሎንስኪ አስታወቁ። የኢትዮጵያ መንግሥት በበኩሉ ሰላማዊ ሰልፎቹ ሰላማዊ አልነበሩም ይላል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ብዙ ሰው እየሞተ ነው፣ ብዙ ሰው እየተቆጠለ ነው፣ ብዙ ሰው እየታፈረ ነው። የሀገር ውስጥ ያለው ነገር እየበዛ ነው የሚሄደው፣ እየከፋ ነው በሁለቱም በኩል በመንግስትም በህዝቡም በኩል። ህዝቡም እየጨመረ መጣ፣ መንግስትም እርምጃ እየወሰደ እያመጣ ነው። ይቀጥላል ወደት እንደሚያወጣ አላውቅም።
በሪዮ ኦሊምፒክስ ማራቶን ሩጫ የብር ሜዳሊያ የተቀዳጀው አትሌት ፈይሳ ሌሊሳ ነው። በመጽሔቱ ትንታኔ ክፍለ ጊዜ ዝርዝር ይኖረናል።
ዛሬ ባህር ዳር ሆቴሎች ዝግ ናቸው። የንግድ ድርጅቶች ሙሉ በሙሉ ዝግ ናቸው። ትራንስፖርት አገልግሎት የለም።
አንድ የባህር ዳር ከተማ ነዋሪ ማምሻውን ለአሜሪካ ድምፅ ከሰጡት ቃል የተቀነጨበ ነው የሰማችሁት።
በቀደመው ጊዜ ሲደረግ እንደነበረው በሌሎቹ ከተሞች በሶሻል ሚዲያውም በሌሎች መንገዶችም የአገልግሎት ሰጪ ተቋማትን አገልግሎት እንዳይሰጡ የሚደረግ ግፊት አለ። ይህን ግፊት ደግሞ ተቋቁመው አገልግሎት መስጠት የጀመሩና ቀኑን ሙሉ ለመስጠት የፈለጉ ነበሩ። በመሀሉ ግን ወደ መሀል ላይም አቋርጠው አገልግሎት ያልሰጡበት ሁኔታ ታይቷል።
እኒህኛው ደግሞ የአማራ ክልል አስተዳደር ቃል አቀባይ አቶ ንጉሱ ጥላሁን ናቸው። የእሳቸውም ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። ከምሽቱ ዜና መካከል ቀደም ሲል እንደሰማችሁት የአማራ ክልል ዋና ከተማ ባህር ዳር ትናንት እሁድ አንስቶ አገልግሎት ሰጪ ድርጅቶች ስራ እንዳቆሙ ናቸው። ትናንት እሁድ በሪዮ ኦሎምፒክ የተካሄደ ማራቶን ላይ ለኢትዮጵያ የብር ሜዳሊያ ያስገኘው ሯጭ ፈይሳ ሌሊሳ ወደ ኢትዮጵያ ብመለስ ልታሰር ወይ ልገደል እችላለሁ ሲል ቃሉን ሰጠ። በዜናው ተካተዋል ማለት ነው። እነዚህ
ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች፣ የዛሬ ሰኞ ነሐሴ 16 2008 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ደሳለኝ መኮንን ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
ቀደም ሲል እንደገለጥ ነው በአማራ ክልል ዋና ከተማ ባህር ዳር ትናንት እሁድ አንስቶ አገልግሎት ሰጪ የንግድ ድርጅቶች በሙሉ ስራ ማቆማቸው ተገልጧል። በሌላ በኩል ደግሞ የጎንደር ከተማ ውስጥ ያለው ውጥረት እንደቀጠለ መሆኑን አዲስ አበባና አርባ ምንጭን ጨምሮ በተለያዩ አካባቢዎችም አባላቱና ደጋፊዎቹ እየተዋከቡበት መሆናቸውን የሚገልጠው የመላ ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። ዘገባ ይኖረናል። ትናንት እሁድ በሪዮ ኦሎምፒክ በተካሄደው ማራቶን ለኢትዮጵያ የብር ሜዳሊያ ያስገኘው ሯጭ ፈይሳ ሌሊሳ ወደ አገሩ ኢትዮጵያ ቢመለስ እስራት ሊገጥመው እንደሚችል ገለጠ። ፈይሳ ይህም ስጋቱን የገለጠው ትናንት የውድድሩን ማጠናቀቂያ መስመር ሲያቋርጥ ከኢትዮጵያ ተቃዋሚዎች ጋር አንድነቱን ለመግለጥ እጆቹን አጣምሮ በመግባቱ እንደሆነ ይታወቃል። ከውድድሩ በኋላ ለጋዜጠኞች በሰጠው ቃል ወደ አገሬ ብመለስ ልገደል፣ ባልገደል እንኳ ልታሰር እችላለሁ። ስለዚህ አሁን ባልወስንም፣ ምናልባት ግን ወደ ሌላ አገር ለመሄድ እሞክራለሁ ብሏል። በእንዲህ አይነቱ አጋጣሚ በኦሎምፒክ በፖለቲካ ጉዳይ አገሩን ጥሎ ለመሰደድ የወሰነ ኢትዮጵያዊ አትሌት ፈይሳ ብቻ አይደለም። በመንግስት የለሽ ስደተኛነት የሚታወቀው የማራቶን ሯጭ ዮናስ ክፍሌ አንዱ ሲሆን በወቅቱ በሰጠው ቃል ወደ ኢትዮጵያ ብመለስ ሕይወቴ አደጋ ላይ ይወድቃል ማለቱ አይዘነጋም። እንደ አውሮፓ አቆጣጠር ለ2014 የዓለም ወጣቶች ሻምፒዮና ወደ ኦሬገን የተጓዙ አራት ኢትዮጵያውያን አትሌቶችም ጥገኝነት መጠየቃቸው አይዘነጋም። በአትሌት ፈይሳ ዙሪያ ዘገባ እንዳለን ቀደም ብለን ገልጠናል። ይሄንኑ እናጠናክራለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደቡብ ሱዳንን በመረጋጋት ተግባር ለመርዳት የጥበቃ ኃይል እንዲመደብ ጥሪ አድርገዋል። የደቡብ ሱዳን መሪዎች በግጭት የተዘፈቀችውን አገር ለማረጋጋት እርምጃ ካልወሰደ ዩናይትድ ስቴትስ ለአገሪቱ የምትሰጠውን እርዳታ ልታቆም እንደምትችል በመግለጽ አስጠንቀዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ አሉላ ከበደ ያቀርባል።
But I want to make this clear, and I particularly think it's important for the people back home who are
የውጭ ጉዳይ ሚኒስተር ኬሪ ናቸው። ከኬንያው ፕሬዚዳንት ሁሩ ኬንያታና ከኬንያ፣ ከኡጋንዳ፣ ሶማሊያና ደቡብ ሱዳን የውጭ ጉዳይ ሚኒስትሮች ጋር የያዙት ንግግር በደቡብ ሱዳን ጉዳይ ላይ እንደሚያተኩር የተገለጠው። ይህን ግልጽ ማድረግ እፈልጋለሁ ነው ያሉት ኬሪ። በተለይም ለመርዳት እየሞከረ ላለው በአገር ቤት ላለው ሕዝብ ወሳኝ ይመስለኛል። በዩናይት ስቴትስ ስላሉት ግብር ከፋዮች ነው አምናለሁ የምናገር ያለሁት። ዘላለም ክፍተቱን እየሞላን የማንኖር መሆናችንን ግልጽ አድርገናል። ኃላፊነት ወስደው ለሕዝባቸው የሚጠቅም ነገር የማድረግ ፍላጎት ከሌላቸው እርዳታ መስጠቱን መቀጠል አንችልም ብለዋል ኬሪ። ዛሬ ታዲያ ይህ መልእክት ግልጽ በሆነ መንገድ ተላልፏል ነው ያሉት ኬሪ። በጸጥታው ምክር ቤት በቅርቡ የጸደቀውና ኬሪ 4000 የአህጉሪቱ ሰላም አስከባሪ ኃይል በደቡብ ሱዳን የሚሰማራበትን በአስቸኳይ የሚላክበትን ሁኔታ አሳስበዋል።
ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሳምንት በሚያደርጉት የናይጄሪያ ጉብኝታቸው ሙስናና ሴኪሪቲ ማለትም ደህንነት ዋነኛ አጀንዳዎች እንደሚሆኑ ተገልጧል። ሚስተር ኬሪ በዚሁ በዋና ከተማው አቡጃና በሰሜናዊቷ ሶኮቶ ጉብኝታቸው ወቅት የአገሪቱን ኢኮኖሚ ሁኔታም ከፕሬዚዳንቱ ከሙሐማዱ ቡሃሪ ጋር ይወያያሉ ተብሏል። በፕሬዚደንት ባራክ ኦባማ ዘመን ምናልባትም የመጨረሻው የዩናይትድ ስቴትስ ባለሥልጣን ጉብኝት ሳይሆን አይቀርም የሚባለው ይህ የኬሪ ጉዞ ሁለቱ አገሮች ከቅርብ ጊዜ ወዲህ በመካከላቸው የተፈጠረውን አለመግባባት ለማስወገድ የሚረዳ ሊሆን ይችላል ይባላል።
በሌላ የናይጄሪያ ዜና በናይጄሪያ ቦርኖ ክፍለ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ሁለት ህጻናት በፖሊዮ ቫይረስ ተይዘው የአካል ጉዳተኞች መሆናቸው ተገለጠ። ናይጄሪያ በመሰረቱ በዚህ በነሐሴ ወር ለሁለት ዓመታት ከፖሊዮ ነጻ አገር ሆና መቆየቷን ለማክበር በዝግጅት ላይ ነበረች። ከዓመት በኋላ እንዲያውም የዓለም ጤና ድርጅት ደብሊውኤችኦ ሰርቲፊኬት ሊሰጣት ማቀዱም ተሰምተዋል። ያ ግን ሳይሆን ቀረ። እናም ናይጄሪያ በመጪው ህዳር ወር ለ88 ሚሊዮን ህጻናት የፖሊዮ ክትባት ለመስጠት አቅዳለች ነው የተባለው። ይሁንና ከነውጠኛው ቡድን ቦኮ ሀራም ጋር ሰሜናዊ ቦርኖ ግዛት ውስጥ የሚካሄደው ግጭት ወይም ውጊያ የዚያን አካባቢ ህጻናት ለመከተብ ችግር እንደፈጠረ ተመልክቷል።
አንድ የማሊ ጂሃዲስት ቲምቡክቱ ውስጥ በሚገኙ 9 ታሪካዊ መካነ መቃብሮች እና በአንድ መስጊድ ላይ ጥቃት እንዲካሄድ ትዕዛዝ በማስተላለፉ ጥፋተኛ ነኝ አለ። አህመድ አልፋቂ አልማህዲ ዛሬ ደሄግ ውስጥ ባስቻለው ዓለም አቀፍ የወንጀለኞች ፍርድ ቤት ችሎት ፊት ቀርቦ በሰጠው ቃል የደረሰውን ውድመት በተመለከተ ከሳሼ አቃቤ ሕግ የሰጠው ቃል ትክክል መሆኑን አምናለሁ እናም የማሊን ህዝብ ይቅርታ ጠይቃለሁ ብሏል። አቃቤ ሕግ ባቀረበው የክስ መዝገብ መሰረት ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አብዛኛውን የማሊ ሰሜናዊ ግዛት ተቆጣጥሮ ሲያበቃ ቲምቡክቱን ከተማ በያዘበት እንደ አውሮፓ አቆጣጠር በ2012 ዓ ም ነው ተከሳሹ ጂሃዲስት አልማህዲ የአንሳር ዳይን ነውጠኛ ቡድን አባል ሆኖ በሽብርተኛነት የተቀላቀለው። ነውጠኞች ከ16 የማሊ ታሪካዊ የመቃብር ስፍራዎች 14ቱን ማውደማቸው ይታወቃል። ይሁንና በፈረንሳይ ወታደሮች የሚታገዘው ኃይል ነውጠኛውን ቡድን እንደ አውሮፓ አቆጣጠር በ2013 ካባረረ በኋላ ታሪካዊ ህንፃዎቹ በተባበሩት መንግስታት ድርጅት እንደገና መታነጻቸው ይታወቃል።
የቱርክ የውጭ ጉዳይ ሚኒስትር ሜልቭት ካሶቮግሉ ዛሬ ሰኞ በተናገሩት ቃል ሶሪያን የሚያዋስነው የአገሪቱ ድንበር ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን መጽዳት አለበት ማለታቸው ተዘገበ። ይህ የጠቅላይ ሚኒስትሩ አስተያየት የተሰማው አጥፍቶ ጠፊዎች ባለፈው ሳምንት መገባደጃ ላይ ጥቃት ካካሄዱ በኋላ ነው። ይህ በእንዲህ እንዳለ ቱርክ ባለፈው ቅዳሜ በአንድ የኩርዶች ሰርግ ላይ በደረሰ የአጥፍቶ ጠፊ ጥቃት የተገደሉት የ51 ሰዎች ቀብር ስነ ስርዓት ዛሬ ተጀምረዋል። ባለስልጣናቱ እንዳመለከቱት የብዙዎቹ አስከሬን ስለተበታተነ በአሁኑ ወቅት ሙሉ በሙሉ ማግኘትም አስቸጋሪ ሆኗል። ማንኛውም ያሳዝናል። ይህ ደግሞ ከሃይማኖት ጋር ተያይዞ የተፈጸመ በመሆኑ በጣሙን ያማል። እናም ይህን መሰል ሀዘን የምናሰማ ብዙዎች ሰለባዎች ንጹሐን መሆናቸው ነው ያሉት የቱርክ አንድ በሀዘኑ ላይ ካሉ ሰዎች ውስጥ የተናገሩት ቃል ነው። ከሞቱት ሌላ ወደ 70 ያህል በጽኑ እንደ ቆሰሉም ተገልጧል። የቱርኩ ፕሬዚዳንት ኤርዶጋን በእንዲህ አይነቱ ጥቃት እስላማዊ መንግስት ነኝ ባዩን ቡድን እጁ ሳይኖርበት እንደማይቀር ነው የተናገሩት። ኤርዶጋን አጥፍቶ ጠፊዎች ሰርገኞች መካከል በመግባት በፈጸሙት በዚህ ጥቃት እድሜያቸው ከ12 እስከ 14 የሚሆኑ ወጣቶች መሞታቸውም ተዘግቧል።
በመጨረሻም ሰሜን ኮሪያ ባስተላለፈችው ዛቻ መነሻነት ደቡብ ኮሪያና ዩናይትድ ስቴትስ የጋራ ጦር ልምምድ ጀምረዋል። በዚህ የሁለት ወር ወታደራዊ ልምምድ ወቅት ከዩናይትድ ስቴትስ ወደ 25,000 ከደቡብ ኮሪያ ደግሞ 50,000 ወታደሮች ይካፈላሉ ተብሏል። ዜናው አበቃ።
ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። ምንድን ነው ደከማ?
አልደከመኝም አዲሱ።
በዓለም ዜና የጀመረው የዛሬ ሰኞ ነሐሴ 16 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብይ ርዕስ ነው አሁን ቀጣዩ።
እየተወሰዱ ያሉ የኃይል እርምጃዎችና ሌሎችም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሎንስኪ አስታወቁ። ረዳት ሚኒስትሩ እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። የኢትዮጵያ መንግስት ሰላማዊ ሰልፎቹ ሰላማዊ አልነበሩም ነው ያለው። እስክንድር ፍሬው ተከታዩን አድርሶናል።
ጥቂቶቹ ሰልፎች ለብጥብጥ መሳሪያነት ጥቅም ላይ ውለው ይሆናል ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳይ ረዳት ሚኒስትር ቶም ማሊኖውስኪ፣ አብዛኛዎቹ የሰልፉ ተሳታፊዎች ግን በኢትዮጵያ ህገ መንግስት የሰፈረውን ሀሳብን የመግለጽ መብት እየተጠቀሙ እንደነበር እናምናለን ብለዋል። ኢትዮጵያ የውጭ ስጋቶች እንዳሉባት እንደሚረዱም ጠቅሰዋል። አልሸባብን መዋጋቷንም በምሳሌነት አስታውሰዋል። ከኢትዮጵያ ውጭ ያሉ ያሏቸውን በስም ያልጠቀሷቸውን ግለሰቦችና ቡድኖችም አንስተዋል። እርሳቸው እንዳሉት ሰብአዊ መብትን በማያከብሩ አገሮች ዘወትር የሚደገፉት እነዚህ ቡድኖች አንዳንዴ መንግስትን በኃይል የመጣል ጥሪ ያቀርባሉ። ዩናይትድ ስቴትስ እንደ ኢትዮጵያ ሁሉ ይሄንን መንግስትን በኃይል የመጣል ጥሪ እንደምታወግዝም ገልጸዋል። ይሄም ሆኖ ግን ረዳት ሚኒስትሩ እንደጠቆሙት እየተካሄዱ ያሉትን ሰልፎች በሙሉ ከውጭ ጠላቶች ጋር ማያያዝ አይቻልም። በሺዎች የሚቆጠሩ ሰዎች በበርካታ ቦታዎችና በተለያዩ ክልሎች ሰልፍ ሲወጡ የውጭ ጠላቶች ስራ ነው በሚል ማጣጣል አይቻልም ነው ያሉት። የኢትዮጵያ ባለስልጣናት ተገቢ ብሶቶች ያሏቸውን የሰልፈኞች ጥያቄዎች ለመመለስ እየሰሩ መሆኑን ረዳት ሚኒስትሩ አመልክተዋል። እንዲህም ሆኖ አሜሪካዊው ረዳት ሚኒስትር እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። ረዳት ሚኒስትሩ እንደሚያምኑት ኃይል መጠቀም አንዳንድ ሰልፎችን ለጊዜው ሊገታ ይችላል፣ ተመልሰው ሲወጡ ግን ለመደራደር ዝግጁ ያልሆኑ ያደርጋቸዋል። በሺዎች የሚቆጠሩ ኢትዮጵያውያን በሰልፎቹ ተሳትፈዋል በሚል ጥርጣሬ በስር ላይ እንደሚገኙ እናምናለን ሲሉም ይቀጥላሉ። ነገር ግን እርሳቸው እንዳሉት አብዛኛዎቹ ፍርድ ቤት አልቀረቡም፣ የህግ አማካሪ አላገኙም፣ በይፋም ክስ አልተመሰረተባቸውም። አሜሪካዊው ረዳት ሚኒስትር ስለ ተቃዋሚ ፓርቲዎችና ሲቪክ ማህበራትም አንስተዋል። እርሳቸው እንዳሉት የተቃዋሚ መሪዎችን ማሰርና የሲቪክ ማህበራትን መገደብ ሰዎችን ለተቃውሞ ከመውጣት አያግድም፣ ይልቁን መሪ የሌላቸውን እንቅስቃሴዎች ይፈጥርና መንግስትንም ለሰላማዊ መፍትሄ አብሮ የሚያደራድር አካል ያሳጠዋል። ማሊኖውስኪ አክለውም የኢንተርኔት አገልግሎት የተዘጋባቸውን አጋጣሚዎች ጠቅሰዋል። በእርሳቸው አባባል የኢንተርኔት አገልግሎትን መዝጋት ተቃዋሚዎችን ዝም አያሰኝም፣ ይልቁን የውጭ ኢንቨስተሮችንና ቱሪስቶችን ያሸሻል። የበለጡ ነጻ ድምጾች በመንግስት በፓርላማውና በማህበረሰቡ ቢኖሩና የሲቪክ ማህበራትም ህዝባዊ ብሶቶችን ቢያስተጋቡ የፖሊሲ ሐሳቦችንም ቢያቀርቡ ኢትዮጵያ የበለጠ ጠንካራ ትሆናለች ሲሉም አስረድተዋል። እናም የኢትዮጵያ ቀጣይ ታላቅ ብሔራዊ ተግባር ሁሉን የሚያሳትፍ የፖለቲካ ምህዳር የመፍጠር ጉዳይ እንደሆነ ጠቁመዋል። ያጠቃለሉትም ከሽብርና ከረሃብ ቀናት ተነስታ ኢትዮጵያ ምን ያህል ርቀት እንደተጓዘች ስናስብ ህዝቦቿ ይህንን ፈተና እንደሚወጡ እርግጠኞች ነን በማለት ነው። የኢትዮጵያ መንግስት በአሜሪካዊው ረዳት ሚኒስትር የተሰነዘሩትን ሐሳቦች በተመለከተ ምላሽ ሰጥቷል።
በመጀመሪያ ደረጃ ሰልፎቹ በትክክልም ሰላማዊ ነበሩ ወይ ከሚለው ብንነሳ፣ በተደጋጋሚ እንደገለጽ ነው ሰልፎቹ ባለቤት የሌላቸው ሰልፎች ናቸው። በሰላማዊ ሰልፍ ሰበብ በሀገራችን ሰላም እንዳይኖር፣ መረጋጋት እንዳይኖር፣ ነውጥ እንዲፈጠር በማድረግ በተለይም ማህበራዊ ሚዲያን በመጠቀም አውሮፓና አሜሪካ ተቀምጠው የሚያንቀሳቅሱት እንዲሁም የሰልፍ መርሃ ግብር ጭምር የሚያወጡበት ማለት ነው። በዚህን ቀን በዚህ ቦታ እዚህ ከተማ ላይ ሰልፍ ይካሄዳል፣ ውጣ፣ ቀጥሎ እዚህ ከተማ ላይ ነው የሚካሄደው፣ እዚህ ቦታ ላይ ነው የሚካሄደው በሚል ባለቤት የሌላቸው ሰልፎች፣ ጊዜያቸው በአግባቡ ቦታቸው የማይታወቅ ሁኔታዎችን ያላሟሉ ሰልፎች እና በሰላማዊ ሰልፍ ሰበብ ሁከት የሚከናወንበት ሁኔታ ነው የነበረው እና በዚህ ረገድ ስናይ ሰልፎቹ ሰላማዊ ናቸው ብሎ መውሰድ አይቻልም። የጦር መሳሪያ ጭምር ተይዞ የሚወጣባቸው ናቸው። ቦምብ የሚወረወርባቸው ሰልፎች ናቸው። እንዲሁም መልእክቶቹንም ስናይ ህዝብን ከህዝብ የሚያጋጩ ነውጥን የሚቀሰቅሱ መልእክቶች ናቸው። በዚህ ውስጥ ደግሞ መሳተፍ ሰላማዊ የሚያሰኝ ነው ብዬ አላምንም፣ ትክክልም አይደለም። አንዱ እሱ ነው። ሁለተኛ እነዚህ ሰልፎች የአብዛኛውን ህብረተሰቡን አስተሳሰብ የሚወክሉ አይደሉም። ጥቂት የተለየ ዓላማ ያላቸው እቺ ሀገር አሁን ባለው እድገት እና ሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው። ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጪ ማንም ሊታሰር አይችልም፣ ማንም አይታሰርም። ይሄ ደግሞ ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው ነው የምለው።
እዚህ ላይ ግን እርስዎ ያሉትን እርሳቸውም ጠቅሰውታል። ለምሳሌ መንግስትን በኃይል ለመጣል የሚፈልጉ ግለሰቦችና ቡድኖች እንዳሉ፣ ያንን መንግስትን በኃይል መጣሉን የአሜሪካ መንግስትም እንደማይደግፈው ፕሬዚዳንት ኦባማም ኢትዮጵያ ውስጥ ባደረጉት ጉብኝት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሰጡት መግለጫ ይህንኑ አቋም አንጸባርቀዋል። በኃይል መንግስትን ለመጣል የሚደረግን ሙከራ ወይም እንቅስቃሴ አንደግፍም ብለዋል። ነገር ግን በሺዎች የሚቆጠሩ ሰዎች በበርካታ ቦታዎች በተለያዩ ክልሎች ሰልፍ ሲወጡ እነዚህን ሁሉ የውጭ ኃይሎች ያቀነባበሩት ነው ተብሎ ማጣጣል አይቻልም ይላሉ።
መንግስት ራሱ እንዳረጋገጠው ከህዝብም ጋር ተወያይቶ በቅድ መልክም በአቅጣጫ መልክም በግልጽ እንዳስቀመጠው እዚህም እዛም የሚነሱ ከመልካም አስተዳደር ጋር በተገናኘ እርካታ እንደሌለ በግልጽ ይታወቃል። ህዝቡም ያነሳቸው ጥያቄዎች አሉ ከዚህ ጋር በተገናኘ። ነገር ግን የህዝብን ሰላማዊ እንቅስቃሴ በመቀማት ወደ ራሳቸው አጀንዳ ደግሞ የወሰዱ ኃይሎች አሉ። ይሄ ግልጽ ነው። ስለዚህ ነውጡን ይፈልጉታል። ራሱን ይህንን ነውጥ ማን ነው የተቆጣጠረው ብለን ስናይ መንግስት ከራሱ ከህዝቡ ጋር በጋራ በመሆን ነው የተቆጣጠረው። ለዜጎቹ ኃላፊነት የሚሰማው መንግስት ነው ኢትዮጵያ ውስጥ ያለው። በህግ የበላይነት የሚመራ መንግስት ነው ያለው። ስለዚህ ወደ ውስጤ ማየት አለብኝ ብሎ የሚያስብ መንግስት ነው ያለው። ከዚህ ጋር በተገናኘ አሁንም ልክ እንደዚህ ቀደሙ ማለት ነው መንግስት ከህዝቡ ጋር ቁጭ ብሎ በመነጋገር አሉ የሚላቸውን ችግሮች ህዝቡ ሰላማዊ በሆነ መልኩ አንስቶ ከመንግስት ጋር በጋራ ሆኖ የሚፈቱበት ሁኔታ ነው ያለው። በቀጣይ አሁን ልክ እንደተጀመረው ከምሁራን ጋር ውይይቶች አሉ፣ ከአርሶ አደሮች ጋር ውይይቶች አሉ፣ ከተማሪዎች ጋር ውይይት ይደረጋል፣ ከመምህራን ጋር ውይይት ይደረጋል። በዚች ሀገር ሰላም ልማት ውስጥ ያገባኛል ከሚሉ አካላት ጋር በሙሉ ውይይት የሚደረግበት ሁኔታ ነው ያለው። ስለዚህ ለውይይት ሁልጊዜ መንግስት ክፍት ነው፣ በዚህ መልኩ እየተንቀሳቀሰ ያለበት ሁኔታ ነው የሚል ነው ያለኝ።
እንግዲህ ወደ ሌላ ጥያቄ ልውሰድዎት፣ የመጨረሻ አደርገዋለሁ። አቶ መሐመድ ቅድም ነካክተውታል፣ ይህንንም እሳቸው ከጠቀሷቸው ነጥቦች መካከል የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን ቀጥለዋል የሚል ነው አንዱ። በርካቶች እየሞቱ እየቆሰሉ እየታሰሩ ይገኛሉ ብለዋል።
መንግስትም የጸጥታ ኃይሎችም የሀገራችንን ቀጣይ ሰላም እና ልማት በትክክለኛው አቅጣጫ እንዲጓዝ ከፍተኛ ኃላፊነት አለባቸው። መንግስትና የጸጥታ ኃይሎች በዚህ መልኩ ኃላፊነታቸውን የማይወጡ ከሆነ በሀገራችን ነውጥ የሚራዘምበት ስርዓት አልበኝነት የሚሰፍንበት ሁኔታ ነው የሚኖረው። ይሄ ደግሞ ለማንም የሚጠቅም አይደለም። የሀገርን አንድነት የሚያናጋ በህዝቦች መካከልም መጠራጠር የሚፈጥር የመቻቻል ተፋቅሮ የመኖር ተከባብሮ የመኖር እሴታችንን የሚንድ ብሎም የሀገራችንን ቀጣይ እድገት ጥያቄ ምልክት ውስጥ የሚከት ነው የሚሆነው። በሀገራችን ያለው ወቅታዊ ሰላም እንዲናጋ የሚፈልጉ የሚንቀሳቀሱ በርካታ ውጫዊም ውስጣዊም ኃይሎች አሉ፣ ግልጽ በሆነ መልኩ እና ድብቅ በሆነ መልኩ የሚንቀሳቀሱ። እነዚህን ኃይሎች የመቆጣጠር የህዝብን ሰላም ደግሞ የማስጠበቅ ኃላፊነት መንግስት አለበት። በዚህ ረገድ የጸጥታ ኃይሉ በሚንቀሳቀስበት ወቅት ባለፈውም እንዳየነው ራሱን ጭምር መስዋዕት አድርጎ ራሱን አደጋ ላይ ጥሎ የህዝብን ሰላም ለማስከበር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ህግ ከሚፈቅድለት ውጪ የሚወስደው እርምጃ አይኖርም። ህግ ይገድበዋል። በህግ የበላይነት ስር የምንተዳደር በህዝብ የበላይነት ስር ሆነን ለህግ ተገዥ የሆነን ኃይሎች ነን እዚህ ሀገር ውስጥ ያለ ነውና ከገደብ በላይ የሆነ እርምጃ የሚወስድበት ሁኔታ አይኖርም በፍጹም።
አቶ መሐመድ ሰይድ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል፣ በጣም ነው የማመሰግነው ስለ ጊዜዎት።
እኔም አመሰግናለሁ።
ቀደም ሲል በዜናም ጠቅሰናል። የ26 ዓመቱ ፈይሳ ሌሊሳ በትናንትናው በሪዮ ኦሎምፒክ የወንዶች ማራቶን ሩጫ የብር ሜዳሊያ ያሸነፈበትን ውድድር አጠናቆ ክሯን በጥሶ ሲገባ በኦሮሚያ የተቃውሞ የሆነውን ምልክት እጅን ከፍ አድርጎ አጣምሮ የማሳየት ምልክት በመስጠት ገብቷል። ይህን በማድረጉም ወደ ኢትዮጵያ ቢመለስ በመንግስት ሊደርስብኝ ይችላል ባለው የኃይል እርምጃ ስጋት ሳቢያ ወደ አገሩ እንደማይመለስ አስታውቋል። የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ለሊሳ እንደሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሐሳቡን በነጻነት መግለጽ ይችላል፣ ወደ አገሩ ሲመለስም የሚደርስበት ምንም አይነት ጉዳት የለም ብሏል። አትሌት ለሊሳ በሰጠው ምላሽ የኢትዮጵያ መንግስት ሁሌም እውነቱን አይናገርምና በምን አምናለሁ ሲል መልሷል። በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለፈይሳ የህግ ድጋፍ ወጪ የሚውል ወደ 43000 ዶላር ወይም ወደ 1 ሚሊዮን የኢትዮጵያ ብር በጥቂት ሰዓታት ውስጥ ማሰባሰባቸው ተገልጧል። ጽዮን ግርማ ነች ዝርዝሩን ያዘችው።
ከኢትዮጵያ የኦሎምፒክ ቡድን ጋር ወደ አውሮፓ በጎልደን ሊግ ለመወዳደር ካመሩት ሯጮች መካከል የኦሎምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ውድድሩን አሸንፎ ወደ ኢትዮጵያ አልተመለሰም። በአሁኑ ወቅት ውድድሩን ባደረገበት አገር አንድ ቤት ውስጥ ተቀምጦ ስለ ቀጣይ ሁኔታው በመመካከር ላይ እንደሚገኝ ገልጾልናል። አትሌት ፈይሳ ሌሊሳ 26 ዓመቱ ነው። ዓለም አቀፍ ውድድሮች ላይ መሳተፍ ከጀመረ 10 ዓመት እንዳስቆጠረ ገልጾልናል። በዚህ የውድድር ዘመኑም የተሸነፈበትም ያሸነፈበትም ጊዜ በርካታ እንደሆነ ይናገራል። ከ10 ጊዜ በላይ የማራቶን ውድድር ላይ ተሳትፏል። በትናንትናው ዕለት የ2016 የሪዮ ኦሎምፒክ መዝጊያ ላይ በተደረገው የወንዶች ማራቶን ውድድር በሁለተኛነት አጠናቆ የውድድር ማጠናቀቂያ መስመሩን ሲያልፍ ሁለት እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቷል። ይህ ምልክት ምን ማለት ነው ስል ጠይቄው ነበር።
ያ ምልክት አሁን በዚህ ሰዓት በኢትዮጵያ መንግስት የተደረገው ግድያ፣ እሱም በመቃወም ብዙ የሀገራችን ህዝቦች ተቃውሟቸው በዛ ምልክት ነው ሲገጽ የነበር። እኔም ከነሱ ላይ ከሱ ተነስቼ ነው ለነሱ ድጋፍ መስጠት የነሱን ተቃውሞ ለማሳየት ነው እንደዚህ ያደረኩት።
ሌሊሳ በአማርኛ እንደ ልብ ሀሳቡን መግለጽ እንደሚያስቸግረው በመጠቆም ለአፋን ኦሮሞ ዝግጅት ክፍላችን ቃለ ምልልስም ሰጥቷል። ሌሊሳ ይህን ምልክት ያሳየው በአገር ውስጥ እንቅስቃሴ እያደረጉ ላሉ ሁሉ አጋርነቱን ለማሳየትና የተቃውሞ እንቅስቃሴውን ለዓለም አቀፍ ማህበረሰብ ለማሳወቅ እንደሆነ ገልጿል። በዜጎች ላይ እየደረሰ ያለው ግድያና እስራት ነገ በኔም ላይ ይደርሳል የሚል ስጋት እንዳለው ተናግሯል።
በጣም ገብቶ ከመጣ መጨረሻ ላይ መውጣቱ አይቀርም። ይህም ብዙ ጊዜ ያሰብ ነገር ነው። ለራሴ ጥሩ ነገር አለኝ፣ ጥሩ መኪና አለኝ፣ ጥሩ ቤት ውስጥ ነው የሚኖረው። አሁን ሌላ ደግሞ ከቤቱ ተባርሮ ከመሬት ተፈናቅሎ ውጭ አድሮ ዝናብ የሚዘም ህዝብ አለ። እዛ ላይ ደግሞ እኔ ብቻዬን ጥሩ ኮንፈርት ሰምቶኝ የሚኖር ኖሮ አለበስተኛ። ስለዚህ ምንም ከነጻነት ውጭ አትም ምንም ፈይድ ነገር የለም። በዛ ነው የወሰንኩትን ሀገር ውስጥ የተፈጠረ እናንት ያያችሁ ነው እየሰማችሁ ነው። በዚህ ሰዓት ብዙ ሰው እየሞተ ነው፣ ብዙ ሰው እየተቆሰለ ነው፣ ብዙ ሰው እየታፈረ ነው። የሀገር ውስጥ ያለው ነገር እየበዛ ነው፣ እየከፋ ነው። በሁለቱም በኩል በመንግስትም በህዝቡም በኩል ህዝቡም እየጨመረ መጣ። መንግስትም እርምጃ እየወሰደ እያመጣ ነው። ይው ይቀጥላል። ወዴት እንደሚያወጣ አላውቅም።
ሌሊሳ አክሎ ከ1997 ዓመተ ምህረት ተማሪ ከነበረበት ጊዜ ጀምሮ ሰዎች ሲገደሉ፣ ሲታሰሩ መመልከቱን ገልጾ በአጠቃላይ ኢትዮጵያ ውስጥ ባለው ሁኔታ ውስጡ ታፍኖ የነበረ ነገር ፈንድቶ መውጣቱን ገልጿል። ይህን በማድረጉም ምንም ነገር ቢያጣም ከዚህ በኋላም ችግር ቢደርስበት ግድ እንደሌለው ተናግሯል። ይህን ያደረገው ህዝብ ነጻ ይወጣል በሚል ሳይሆን ችግሩን ለዓለም ህዝብ ለማሳየት እንደሆነም ገልጿል።
ብዙ የመገናኛ ሚዲያዎች ይገላሉ። በዚህ ምክንያት ብዙ ህዝብ ያህል ብዙ የዓለም መንግስቶች ብዙ ሀገሮች ስለሚያዩ ይህን ነገር እንዲገነዘቡ ነው። እኔ የተለያዩ ማሳየቶች ያሉት አሁን ብዙ ጊዜ ሰው ከኛ ሀገር ሰዎች ሞተው ሲጋር ምንም የተዘገበ ነገር የለም። አሁን በእኔ በዚህ በኩል እኔ ደግሞ አውርቼ እዚህ ዓለም ሚዲያ ላይ ለማሳየት ይሄድ እንደዛ ነገር የሚዘግብ ከሆነ እንትን የእነሱ ተቃውሞ ሊሰማ ይችላል ብዬ ነው የገመትኩት።
ከዓለም አቀፍ ኦሎምፒክ ኮሚቴ ጋርም እየተነጋገረ መሆኑን ጠቁሟል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ስለ ጉዳዩ ተጠይቀው አትሌት ፈይሳ ሊሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሀሳቡን በነጻነት መግለጽ ይችላል፣ ወደ ሀገሩ ቢመለስ ምንም አይነት ጉዳት አይደርስበትም ብለዋል። ለአትሌት ፈይሳ ሊሊሳ ይህን የመንግስቱን መግለጫ ጠቅሼ ጠይቄው ነበር።
ይሄ እነሱ መቼም ዞም ይረሻል እንደዚህ ነገር እኔ ብዬ ነው እነሱን አምኜ የሚሄደው እዚህ የሚገባበት አይመስለኝም።
በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለአትሌት ፈይሳ ሊሊሳ የህግ ድጋፍ ለመስጠት ጎፈንድሚ በሚል የገንዘብ ማሰባሰቢያ ድረገጽ አማካኝነት በቀናት ውስጥ 10,000 ዶላር ለማሰባሰብ አቅደው በሰዓታት ውስጥ 43,000 ዶላር ወይም 1,000,000 ብር ማሰባሰባቸውን ተናግረዋል። ገንዘቡ እንዲሰባሰብ በዋናነት ያስተባበሩት በካሊፎርኒያ የሚገኙት ሳይንቲስት ዶክተር ሰለሞን አንጋሼ ፈይሳን በአካል እንደማያውቁት ገልጸው ውድድሩን ከተመለከቱ በኋላ የመርዳት ሀሳብ እንደመጣላቸው ይናገራሉ።
ሪዮ ላይ ጨዋታውን ሩጫውን ወደ መጨረሱ አካባቢ የኦሮሞን ተቃውሞ ኦሮሞ ፕሮቴስትን ምልክት እጁን ራሱ በላይ በመስቀለኛ አኳኋን በማሳየት ድጋፍ አሳየ። ይሄ እንግዲህ ሁሉም እየተጠቀመበት ነው። ይሄ የኢትዮጵያ የነጻነት ምልክት ሆኗል አሁን ጎንደር ላይም ታይቷል። ባህር ዳር ላይ ታይቷል። ደብረ ማርቆስ ታይቷል። ኦሮሚያ ሁሉም ቦታ ነው ያለው። ከእንግዲህ ይሄ የኢትዮጵያ የነጻነት ትግል ምልክት ነው ብዬ ነው የማምነው።
ይህንንም ተከትሎ አትሌቱ የሰጠውን ቃለ ምልልስ ሲመለከቱ ወደ ናይሮቢ ሊሄድ እችላለሁ የሚል ሀሳብ መስጠቱን መስማታቸውንና ወደዛ ቢሄድ ለበለጠ የደህንነት ችግር ሊጋለጥ ይችላል በሚል አትሌቱን መርዳት አለብን ከሚል ሀሳብ ተነስተው እርሱ ሳያውቅ ኮሚቴ አቋቁመው ድጋፍ ማሰባሰብ መጀመራቸውን ይናገራሉ።
በአንድ ሰዓት ጊዜ ውስጥ 10,000 ሞላ እና ከዚያ በኋላ ከፍ አደረግነው ወደ 5,000 እሱም 2-3 ሰዓት ባልሞላ ጊዜ ውስጥ ተሟላ። ከዚያ ወደ 40,000 ያደረግነው 40,000ም አልቆየም። 10 ሰዓት አንድ ቀን ባልሞላ ጊዜ ውስጥ ተሟላ። አሁን ወደ 10,000 ከፍ አድርገነዋል ከየቦታው። ይህም በቂ አይደለም፣ ይቀጥል የሚል መልእክት እያገኘን ነው።
እና አሁን ስንት ነው በጠቅላላው?
አሁን በጠቅላላ እንዳየሁት ወደ 43,000 ገደማ ደርሶ ነበረ ከአንድ 30 ደቂቃ በፊት ሳየው።
ዶክተር ሰለሞን እንዳሉት ገንዘቡ ሙሉ በሙሉ ለፈይሳ ሊሊሳ የህግ ድጋፍና አስፈላጊ ነገሮች እንደሚውል ገልጸው በዚህ አጭር ሰዓታት ውስጥ የተደረገው ርብርብ እንዳስደሰታቸው ተናግረዋል። ፈይሳ ሊሊሳ በበኩሉ እንዲህ ያለ የሰው ርብርብ አገኛለሁ ብሎ እንዳልገመተ ጠቅሶ በተደረገለት ነገር ግን መደሰቱን ተናግሯል። ከዚህ በኋላ ያለው ህይወቱን በተመለከተ በሚቀጥሉት ቀናት ውስጥ እንደሚወስን አስታውቋል።
አድማጮች፣ በዚሁ ርዕሰ ጉዳይ ላይ ከአዲስ አበባ የተጠናቀረ ዘገባ አለን። እስክንድር ፍሬው ነው። የተቃዋሚው ኦፌኮ መሪ ፈይሳ ሊሊሳ ወደ አገር ብመለስ በመንግስት ሊደርስብኝ ይችላል ባለው የኃይል እርምጃ ስጋት ላይ የሰጡት አስተያየትና የመንግስት ኮሚኒኬሽን ጽህፈት ቤት የሰጠውን ምላሽ አጣምሮ ይዟል። እነሆ።
በሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው አትሌት ፈይሳ ሊሊሳ ለኢትዮጵያ የብር ሜዳሊያ አስገኝቷል። ካመጣው ውጤት ይልቅ ግን ያሳየው ምልክት ያስተላለፈው መልእክት ትኩረት ስቧል። በውድድሩ ማጠናቀቂያ አካባቢ እጆቹን ወደ ላይ ያጣመረው አትሌት በኦሮሚያ ለሚካሄደው የተቃውሞ እንቅስቃሴ አጋርነቱን ገልጿል። እዚያው ሪዮ ውስጥ በሰጠው መግለጫም ለምን በውድድሩ ላይ ያንን እንዳደረገ አብራርቷል። በአገሬ ትልቅ ችግር አለ ያለው አትሌቱ መቃወም እጅግ አደገኛ እንደሆነ ገልጿል። የኢትዮጵያ መንግስት ሰዎችን እየገደለ ነው ሲልም ተናግሯል። ዘመዶቼ እስር ቤት ነው ያሉት በማለትም ስለ ዲሞክራሲያዊ መብት ከተናገሩም ይገደላሉ ሲል ነው ያስረዳው። እጆችን ወደ ላይ ያጣመርኩትም የኦሮሞን የተቃውሞ እንቅስቃሴ ለመደገፍ ነው ብሏል። ይህንን ካደረገ በኋላ ወደ አገር ቤት ለመመለስ እንደሚሰጋም አብራርቷል። ገና አልወሰንኩም፣ ነገር ግን ከተመለስኩ ይገሉኛል ወይም ያስሩኛል ነው ያለው። አንዳንድ ተቃዋሚዎች የአትሌቱን ስጋት እንደሚጋሩ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንን ያንጸባረቁት
መንግስት እንግዲህ እዚህ ላይ ምን አይነት እርምጃ ይወስዳል እንዴት እንደሚያረግ ሊገልጸው አልችልም። በአጠቃላይ ግን የልጁን ፍራት እንጋራለን።
ስጋቱን ትጋራላችሁ?
አዎ ስጋቱን እንጋራለን። ፕራክቲካሊ እኮ ያየነው ነው። እኛው ለምሳሌ ኦፌኮ ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሩ አቶ በቀለ ገርባ እና ሌሎች የስራ አስፈጻሚ ኮሚቴ አባላት በዚህ ሁኔታ ታስሮ ነው ያሉ። ያደረጉት ሌላ ነገር የለም። ጠበንጃ አንስቶ አልተዋጉም። ምንም የፈጸሙት ነገር የለም። አሸባሪዎች ናችሁ፣ ሽብር ነው ያካሄዳችሁ ተብሎ የታሰሩ ናቸው። ሰላማዊ ሰልፍ በምታረግበት ጊዜ ዲሞክራቲክ መብትን ኤክሰርሳይዝ ለማድረግ ህዝብ በሚወጣበት ጊዜ በጠበንጃ ይህን ማድረግ ተገቢ እንዳልሆነ ብዙውን ጊዜ በመድረክም በሁሉም ቦታም መግለጫ እየተሰጠ ተው፣ ሰላማዊ በሆነ መንገድ ሰዎች ጥያቄ ሲጠይቁ መልሱ ጥይት ሳይሆን መልሱ ግድያ ሳይሆን መልሱ ቤት በመስበርና ሰዎችን በማስገደድ ሳይሆን ሰዎችን በማሰር ሳይሆን ሰዎችን አስሮ በመደበቅ ሳይሆን በፊት ለፊት አብራችሁ ተነጋግራችሁ የሰዎችን ችግር ፍቱ ይያለ ነው። እኛም የተደራጀ ነው ሰላማዊ መንገድ በሆነ ሁኔታ ነው። ሰዎቻችንም ሰላማዊ በሆነ ሁኔታ ሰላማዊ ጥያቄ ነው እየተጠየቀ ያለው እና ስለዚህ በየቦታው አሁን ቁጥራቸውን የማናቅ በየቦታው ታስሯል። የት እንደታስሩም ማናቃቸው አሉ።
መንግስት ግን ሐሳብን በነጻነት መግለጽ ህገ መንግስታዊ መብት መሆኑን ይናገራል። የመንግስት ኮሙኒኬሽን ጉዳይ ጽፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይሄንኑን ያስረዱት
በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሐሳብን በነጻነት የማራመድ እንዲሁም የፈለጉትን አመለካከት የማያዝ ዲሞክራሲያዊ መብት በህገ መንግስት የተረጋገጠ ነው። ይሄንን መብት ማንንም ለግለሰቦች የሚሰጠው ማንንም ከግለሰቦች ደግሞ የሚቀመው መብት አይደለም። ይሄ ህገ መንግስታዊ መብት ነው። ከዚህ ጋር በተገናኘ ግለሰቦች የፈለጉትን አስተሳሰብ የመያዝ አመለካከቶችን የመያዝ መብት አላቸው። አጠቃላይ በሀገራችን ያለው ስርዓት የአስተሳሰብ ብዝሃነትን ጭምር ሊያስተናግድ የሚችል ስርዓት ነው። ስለዚህ ዜጎች ሰላማዊ በሆነ መልኩ ሀሳባቸውን በመግለጻቸው በመቃወማቸው ምንም የሚደርስባቸው ነገር የለም። አሉን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ ፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ። ከዚህ ጋር የሚያገናኘው ነገር አለ ብዬ አላስብም።
እናም አትሌት ፈይሳ ሌሊሳ ወደ አገር ቢመለስ የሚደርስበት ጉዳት እንደማይኖር ነው አቶ መሐመድ ያብራሩት።
አትሌቱ በዛ መድረክ ኢትዮጵያን ያስጠራ ጀግና አትሌት ነው። በፈለገው መልኩ ሀሳቡን በመግለጹ ወደ ሀገር ከመመለስ ካለመመለስ ጋር ምንም የሚያገናኘው ሁኔታ የለም። ሀሳቡን በፈለገው አይነት መልኩ ሰላማዊ በሆነ መልኩ የመግለጽ መብት አለው። ህግና በስርዓት የሚተዳደር ሀገር ነው። ለዜጎቹ ተጠያቂ የሆነ ከሱ መመለስ ካለመመለስ ጋር ምንም የሚያገናኘው አንዳችም ጉዳት የሚደርስበት ሁኔታ የለም።
አንድ ኢትዮጵያዊ አትሌት በኦሎምፒክ መድረክ ፖለቲካዊ መልእክት ሲያስተላልፍና ሀሳቡን ሲገልጽ አትሌት ፈይሳ ሌሊሳ የመጀመሪያ መሆኑን መረጃዎች እያመለከቱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንሻገር። በአማራ ክልል ዋና ከተማ ባህር ዳር ከትናንት እሁድ አንስቶ አገልግሎት ሰጪ የንግድ ድርጅቶች ስራ ማቆማቸው ተገለጠ። በሌላ በኩል ደግሞ ጎንደር ከተማ ውስጥ ያለው ውጥረት እንደቀጠለ መሆኑን አዲስ አበባና አርባ ምንጭን ጨምሮ በተለያዩ አካባቢዎች አባላቱና ደጋፊዎቹ እየተዋከቡ መሆናቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የተፈጠረውን ችግር ለመፍታት መንግስት እየጣረ መሆኑን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምፅ ገልጠዋል። ዝርዝሩን ሰለሞን አባተ እየተከታተለ ነው፣ ተከታዩን አጠናቅረዋል።
ባህር ዳር ትናንትናና ዛሬ ጭር ብላ መዋሏን ያነጋገርኳቸው የከተማይቱ ነዋሪዎች ማምሻውን ገልጸውልኛል። ማንነታቸውን መግለጽ ያልፈለጉ አንድ ነዋሪ አድማው እስከ ነገ እንዲቀጥል የተጠራ ቢሆንም የክልሉ መንግሥት ግን ሥራ ያቆሙ አገልግሎት ሰጪዎች ከዛሬ ከሰዓት በኋላ ጀምሮ ወደ ሥራ እንዲመለሱ ካለበለዚያ ቅጣት እንደሚጠብቃቸው ማሳሰቡን ገልጸውልኛል። የነዋሪው ድምፅ ቃና እንዲለወጥ የተደረገ በመሆኑ ከምትሰሙት ድምፅ ጋር ተመሳሳይ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን አሳስባለሁ።
ዛሬ ባህር ዳር ሆቴሎች ዝግ ናቸው። የንግድ ድርጅቶች ሙሉ በሙሉ ዝግ ናቸው። ትራንስፖርት አገልግሎት የለም። ከባጃጅ ጀምሮ በመጨረሻ ከሰዓት አካባቢ ባጃጆችን ዛሬ አስመዝግበ ያልወጣ 3000 ትቀጣላችሁ በማለት ወደ መስመር እንዲወጡ አድርገዋቸዋል። ግን ቢወጡም ሁሉ በቃ ብዙም ስራ ያልሰሩና ሁሉ ተመዝግበው የተመለሱ መሆኑን ነው አሁን ያረጋገጥነው ባለን ጠንቀቃቂ ባየሁት መረጃ። ማንኛውም የንግድ ድርጅት በቃ ትልቅ የሚሆን ትንሽ ሆቴሎች ሱቆች ሌላም ሌላም እንትኖች በቃ አገልግሎት አይሰጡም። እኔ ዛሬ ለበዓል እንኳን በግብት የሌላም ነገር ደሶ መጠቀም እንኳን ያልቻለ ስጋ ቤቶች ዝግ በመሆናቸው ኢቭን አመት በዓልን በአግባቡ ያልዋለበት ሂደታል።
ይንቀሳቀሳል ሰው ከተማ ውስጥ ወደዛ ወደዛ
ጥሩ ማንኛውም በቃ በእግር እንቅስቃሴ አለ። የሌላ ትራንስፖርቴሽን ሲስተም የለም እንጂ በቃ በእግር ማንኛውም ሰው ይንቀሳቀሳል። በነፃ እንትን ነው ያው የፌዴራል አካላት ፖሊሶች አብረው ይንቀሳቀሳሉ። እንዲሁ ተቀላቅሎ ነው የሚንቀሳቀሰው ወጣቱ ይሁን ሌላው አካል። አሁንም እኛ በዚህ በከተሞች ላይ ስንንቀሳቀስ ነው የቆየነ። ምንም አይነት እንትን የለውም። ኢን ሻይ ቡና ለማለት እንኳን ወጣቱም ሆነ ሌላው አካል ማህበረሰቡ የተቸገረበት ሂደት ነው ያለ። ግን አንድ ዓላማ ብሎ እስከያዘው ድረስ የዚያ መዘጋት ምንም አይደንቀውም። በቃ ከረቡ ድረስ ዝግኑ እንደሚቆይ ነው ማህበረሰቡ የተረዳው።
የመንግስት መስሪያ ቤቶች፣ ትልልቅ ድርጅቶች እነዚህን የመሳሰሉስ አገልግሎት ይሰጡ ነበር? ዛሬ
የመንግስት ተቋማት አመራሮች ቀድሞ በመግባት ያው ባለሙያው በማስፈራራት የሰዓት ፊርማ ፈርሙ ይህን በሉ በማለት እያስፈራሩ ይገኛሉ። እዚያ የተረፈ ግን ባለሙያው ብዙም እንትን የለም። የፈራ ባለሙያ ወደ ቢሮ ሂዷን ዝም ብሎ በራሱ የሚተማመን ደግሞ ዝም ብሎ ቤቱ ላይ የዋለበት ሂደት አለ። ለምን የህዝቡንና ለውጡን አላማ አድርጎ የሚንቀሳቀስ ማህበረሰብ ስለሆነ በቃ ቤቱ ላይ አብዛኛውን የዋለና ወደ ቢሮ እንዳልሄድ አለ። ግን ሲቪል ሰርቪስ እንትን ተቋማት ተጽዕኖ ምናምንም እየተደረገባቸው ነው በአመራሩ ዙሪያ ላይ። እዚያ የተረፈ ግን በቃ ያው አልፎ አልፎ ተከፍተዋል። ሲቪል ሰርቫንት ነው፣ ሌላው ብዙም እንትን የለው።
ለመሆኑ ምንድን ነው የዚህ አድማ አላማ?
ለውጥ ነው በቃ ትልቁ ነገር። ጎንደር የምትን የደንበር ወደ አማራ ክልል መምጣት አለበት ነው። ሌሎችም መንግስታዊ እንትኖች ለውጥ ያስፈልገናል። በቃ በአንድ ክልል እንትን ብቻ መስተዳደር ብቻ ሀገሪቱ ልትመራ አይገባም ሚል እንትን ያለ አሁን ዛሬም ራሱ ባየሁት እንትን ከላይ እስከ ታች ድረስ በሚኒስትር ደረጃ በመከላከያ ደረጃ አዛዥ እስከ ምክትል ድረስ ያሉት የክልል አምሳዎች እንደሆኑ የሚያመላክት እንትን አለ። ያ ነው በቃ የማህበረሰቡ መንሹ።
በመንግስት በኩል የስርዓት እንቅስቃሴዎች እንደዚህ የመሳሰሉ አሉ ወይም በሰው ላይ የደረሰ ነገር አለ?
በዛሬው ዕለት ብዙም እንደዚህ አይነት እንትኖች የተጣራ እንትን አልደረሰኝም ወይም አላገኘውም። የተረፈ ግን አንዳንድ የሆነ በልዩ እንትን ተንበሳሱ የሚያገኙትን እንትን ከማሰርና እርምጃ ከመውሰድ ወደኋላ የሚባልበት ሂደት የለም። ችግሮችን በቀላል ከመፍታት ወደ ማክበዱ ነው የመንግስት አካላት እየሄደ ያለ።
በሌላ በኩል ደግሞ አዲስ አበባ ደውዬ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ በተለያዩ የሀገሪቱ ክፍሎች በአባሎቻቸውና በደጋፊዎቻቸው ላይ ወከባና እስራት እየተፈጸሙ መሆናቸውን ሰሞኑን ነግረውኛል። አርባ ምንጭ ላይ ያሉ ገዛኸኝ ገለቱ የሚባሉ የፓርቲያቸው የዞን አስተባባሪ መታሰራቸውንና 80 ሰው በአንድ ክፍል ውስጥ መታጎሩን፣ አዲስ አበባ ከተማ ውስጥ ከትናንት በስቲያው አርብ ጀምሮ የበረታ ወከባ መኖሩን የአዲስ አበባ ኢአድ የህዝብ ግንኙነት ኃላፊ አቶ አበራ ጉዳና ሌሎች ብዙ ቁጥር ያላቸው ወጣቶች ተይዘው ነፋስ ስልክ ፖሊስ ጣቢያ መታሰራቸውን አቶ ሙሉጌታ አበበ ገልጸዋል። በጎንደርና በባህር ዳር ያለው ሁኔታም ውጥረት የበዛበት መሆኑን ተናግረዋል። አቶ ሙሉጌታ
በአጠቃላይ የአገሪቱ ተጨባጭ ሁኔታ ከጎንደር ሰሜን ጎንደር ብንጀምር 100 ሜትር በማይሞላ ርቀት ላይ ነው መከላከያ ቆሞ የሚገኘው። ሴት ሳይቀር ወንድ፣ ህፃን፣ ልጅ ምን ሳይባል ፍተሻው በጣም ከባድ ነው። ሰው መንቀሳቀስ ያልቻለበት ሁኔታ ነው ያለው። በሰሜን ጎንደር መምሪያውን ጭምር 6 ፖሊስ ጣቢያዎች አሉ። እነዚህ 6 ፖሊስ ጣቢያዎች ሞልተው ማረሚያ ቤቱን አታምጡብኝ ቦታ የለኝም እስከ ማለት ድረስ ደርሶ የህዳር 11 የሚባል ትምህርት ቤት አለ እዚያው ጎንደር ውስጥ። እሱ ሁሉ ሳይቀር እስር ቤት ሆኖ ነው የሚገኘው ያለው እና ሰሜን ጎንደርም በጣም ከፍተኛ ውጥረት ላይ ነው ያለው። ከዛ ወደ ባህር ዳር ስንመጣ ባህር ዳር ከትላንትና የጀመረ ነው ስራ ማቆም አድማው። ይህ ስራ መቆም አድማ ለሶስት ቀን እንደሚቀጥል ነው እየገለጹ ያሉት። ህዝቡ ቁጣውንና ስሜቱን በቤቱ ቁጭ ብሎ እየገለጸ ነው የሚገኘው። ዛሬ አሁን አንተ ከደወልክልኝ በኋላ ራሱ የደረሰኝ ማስረጃ መረጃዎች የሚያመለክቱት ሲንቀሳቀሱ የነበሩ ቀበሌ 11 በተለምዶ ገብርኤል ሰፈር የሚባል አካባቢ ላይ ሁለት የንግድ መኪኖች ላይ እርምጃ እንደተወሰደ ነው የገለጹልኝ።
ምን ማለት ምን አይነት እርምጃ ነው?
ሲሄዱ እንግዲህ መኪኖች አገልግሎት ሲሰጡ አግኝተዋቸው ሲንቀሳቀሱ አግኝተው ለምን ተንቀሳቀሳችሁ የሚል ህዝባዊ እርምጃ እንደወሰደባቸው ነው መረጃ የደረሰኝ።
ምን አደረጋቸው?
ወረድ ይሰብሯቸዋል። መኪኖቹን ሰባብሮ ሹፌሩም እንደዚህ መጠነኛ ጉዳት ደርሶበት ሌሎቹ ሸሽተው እንዳይወጡ ነው የደረሰኝ መረጃ የሚያመለክተው። ሌላውም አሁን አንድ አውቶቡስም እንደዚሁ ጉዳት ደርሶበታል። ከወረታ ይሁን ከጎንደር ብቻ ከዛ ወደ ባህር ዳር የሚመጣ አውቶቡስ ነው። እንዲሁ ተመሳሳይ አይነት እርምጃ እንደተወሰደበት ነው ያለ ማስረጃ። ብሎ
እነማን እንደሆኑ እንደዚህ አይነት እርምጃ የሚወስዱት በግልጽ የሚታወቅ ነገር አለ?
በግልጽ የታወቀ ነገር የለም። በቤት በመዋል ቤት በመቀመጥ ስሜታቸውን ወይም ሀዘናቸውን የሚገልጹ ተቃውሟቸውን የሚያሰሙ የባህር ዳር ነዋሪዎች በዚህ ስሜት ውስጥ እያሉ የሚንቀሳቀስ ነገር ሲያገኙ ስሜታቸው ጎንፍሎ ወይም ተቆጥተው የወሰዱት እርምጃ እንደሆነ ነው የነገሩኝ።
ጉዳት ደርሶበታል ያሉኝ አሽከርካሪ በምን ሁኔታ ላይ ነው የሚገኘው አሁን?
ሹፌሩ መጠነኛ ጉዳት ነው የደረሰበት። ውስጡ ያሉትም ያው ሸሽተው እንዳመለጡ ነው መረጃው የሚያመለክተው የደረሰኝ መረጃ።
ሰሜን ሸዋ ውስጥም የአንዲት ከተማ ነዋሪዎች ሹማምንቱን አባረው በራሳቸው የጎበዝ አለቃ እየተዳደሩ መሆናቸውን አቶ ሙሉጌታ አመልክተዋል። በባህር ዳር አገልግሎት ሰጪዎች ትናንትናና ዛሬ አድማ መምታታቸውን የገለጹልኝ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን መንግስት ለችግሩ መፍትሄ ለመፈለግ ጥረት እያደረገ መሆኑንም አመልክተዋል።
በባህር ዳር ትናንትናና ዛሬ የትራንስፖርት አገልግሎት እና ሱቆች፣ ሆቴሎች መለስተኛ ስራ ማቋረጥ አድርገዋል። በዛሬው ዕለት የመንግስት መስሪያ ቤቶች ሙሉ አገልግሎት ሲሰጡ ነው ያሉት። ይሁን እንጂ በተለይም ባጃጅ እና ሱቆች፣ ሆቴሎች አካባቢ ጥርዝርዝ የሚል የአገልግሎት መጀመርና ማቋረጥ ታይቷል። ይሄም ያው በቀደመው ጊዜ ሲደረግ እንደነበረው በሌሎቹ ከተሞች በሶሻል ሚዲያውም በሌሎች መንገዶችም አገልግሎት ሰጪ ተቋማትን አገልግሎት እንዳይሰጡ የሚደረግ ግፊት አለ። ይህን ግፊት ደግሞ ተቋቁመው አገልግሎት መስጠት የጀመሩና ቀኑን ሙሉ ለመስጠት የፈለጉ ነበሩ። በመሀሉ ግን ወደ መሀል ላይም አቋርጠው አገልግሎት ያልሰጡበት ሁኔታ ታይቷል። ከአገልግሎት ሰጪ ተቋማት ጋራም ውይይት እየተደረገ ነው። ከህብረተሰቡ ጋርም ውይይት እየተደረገ ነው። ዝርዝር ጉዳዩ በሚቀጥለው ቀን በደንብ የሚታይና ከንግድ ማህበረሰብ አባላትም ከሌሎች ባለሀብቶች ጋራም ውይይት የሚደረግበት ይሆናል።
አቶ ንጉሱን አመሰግናለሁኝ። እንግዲህ እንዳሉት ሌሎች ተጨማሪ ማብራሪያዎችንም በነገው ምሽት ይዤ መለሳለሁኝ። አዲስ አበባም ትናንት ሰልፍ ይደረጋል ተብሎ የነበረ ቢሆንም መንግስት ማስጠንቀቂያ አውጥቶ የነበረ መሆኑና ከተማይቱም ትናንት ጭር ብላ መዋሏን፣ የጸጥታ ጥበቃውም የተጠናከረ እንደነበረ ያነጋገርናቸው የአዲስ አበባ ነዋሪዎች ገልጸዋል። ለመንግስቱ ቅርበት ያላቸው ዌብሳይቶችም እኩለ ቀን አካባቢ ጭር ያሉ የአዲስ አበባን መንገዶች አሳይተዋል። በአጠቃላይ በሀገሪቱ ውስጥ ያለውን ሁኔታ አስመልክቶ ከሌሎች አካላትና ከፌዴራል መንግስቱም ማብራሪያ ለማግኘት እየጣርኩ ነው። ተጨማሪ ማብራሪያዎችን በያዝኩ ጊዜ ይዤ መለሳለሁ። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስርጭታችን አጋማሽ አልፏል። አዲሱ በርከት ያሉ ዘገባዎች ነው ያቀረብ ነው።
ስንት ሰዓት ነው ልጅ? እንዴ 3:43
ልክ ነው። ታዲያ ከዚህ ሁሉ ዘገባዎች በኋላ ፋታ መስጠት ያለብን አይመስልህም?
በጣም
አሳሳቢ፣ አነጋጋሪ የአገር ጉዳዮች የሚመለከቱ ወቅታዊ ዘገባዎች ናቸው።
በልልታ ጀመረ፣
ዘፈኑ ጀምሯል። ድምፃዊው ኃይለ ኢየሱስ ፈይሳ ነው። የባህል ዜማ ነው።
Nine, eight,
ኃይለ ኢየሱስ ፈይሳ ነበረ። ነይ ነይ እና ነይን እየተጫወተልን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ14 ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
አሁን የሳምንቱ ስፖርት ዘገባዎች የሚቀርቡበት ነው። ይበልጡንም በትላንትና ሁለት በተጠናቀቀው የሪዮ ኦሎምፒክ ላይ ያተኩራል። የስፖርት ፕሮግራም አዘጋጅና አቅራቢ ሰለሞን ክፍሌ እረፍት ላይ ነው። የምሽቱን ዝግጅት የሚያቀርብልን የአዲስ አበባው የስፖርት ዘጋቢያችን ገዛኸኝ ጽዮን መስቀል ይሆናል። ስፖርት
አመሰግናለሁ። በታሪክ ለመጀመሪያ ጊዜ በደቡብ አሜሪካ ብራዚል ያስተናገደችው 31ኛው የሪዮ ኦሎምፒክ ከዝግጅቱ ጀምሮ የተለያዩ ተቃውሞዎች የገጠሙት ቢሆንም እንደተሰጋው ሳይሆን ሞቅና ደመቅ ብሎ ትናንት ተጠናቋል። የሪዮ ኦሎምፒክ ከቀደምቶቹ ቤጂንግ እና ለንደን ኦሎምፒኮችም በጣም ባነሰ ወጪ የተዘጋጀው ማራኪ ትዕይንትና ድራማ የድራማ መልእክቶችን መላው የዓለም ሕዝብ በአድናቆት ተከታትሎታል። በደመቀና በአማረ ሁኔታ ተልእኮውን ባሳካው የሪዮ ኦሎምፒክ ዩኤስ አሜሪካ እንደተለመደው የበላይነቱን በሜዳሊያ ብዛት አሸናፊ ሆናበታለች። 46 ወርቅ፣ 37 ብር እና 38 ነሐስ በአጠቃላይ 121 ሜዳሊያ ዩኤስ አሜሪካ በአንደኝነት ስትፈጽም ታላቋ ብሪታንያ በርቀት ተከትላለች። 25 ወርቅ፣ 23 ብር እና 17 ነሐስ በአጠቃላይ 67 ሜዳሊያ ሁለተኛ ናት። 26 ወርቅ ሜዳሊያውን ጨምሮ በአጠቃላይ 70 ሜዳሊያ ቻይና በሶስተኝነት ደረጃ ላይ ተቀምጣለች። 87 ሀገሮች በሜዳሊያው ሰንጠረዥ በቅደም ተከተል የተመዘገቡ ሲሆን ኢትዮጵያ በአንድ ወርቅ፣ በሁለት ብር እና 5 ነሐስ በአጠቃላይ 8 ሜዳሊያ 44ኛ ሆናለች። የኢትዮጵያ የሪዮ ኦሎምፒክ ውጤት ካለፉት 5 ኦሎምፒኮች ደካማ ውጤት ሆኖ ተመዝግቧል። በደካማ ውጤት ውስጥ በጥንካሬ አዲስ ክስተትም ተፈጥሯል። የ24 ዓመቷ ወጣት አትሌት አልማዝ አያና በ10,000 ሜትር ያሸነፈችበት መንገድና ያሳየችውን ብቃት መላውን ዓለም አስደንቋል። 23 ዓመት የቆየ ሪከርድ አንኮታኩታ ከመስበሯን በላይ የኦሎምፒኩን ፈጣን ሰዓት አስመዝግባለች። በ5,000 ሜትር ነሐስ ሜዳሊያም አግኝታለች። በ5,000 ሜትር ወርቅ ሜዳሊያ አለመሆኑ አስቆጭቷታል። አልማዝን
ከፍተኛ ደስታ ነው የተሰማ ያለው። አስሽን የመጀመሪያ ነው፣ ኦሎምፒክም የመጀመሪያ ነው። ግን በራሴ በኩል በጣም ደስ ብሎኛል። የኢትዮጵያ ሕዝብ 2 ወርቅ ሊጠብቅም ስላልተሳካልኝ በጣም ይቅርታ እጠይቃለሁ። ግን እኔ በራሴ በኩል በጣም ደስተኛ ነኝ። ለምን በዚህ ዕድሜና በዚህ ሰዓት ይህንን ማግኘቴ እኔ እግዚአብሔርን አመሰግናለሁ።
በሪዮ ኦሎምፒክ ከተከሰቱት ማህበራዊና ፖለቲካዊ ጉዳዮች እንዲሁም የተመዘገቡትን አዳዲስ ሪኮርዶችን በቀጣዩ ሳምንት ይዤ ቀርባለሁ። የኦሎምፒኩን ዜና በዚሁ ላቁም። በእግር ኳስ ዜና ከ17 ዓመት በታች የአፍሪካ ወጣቶች እግር ኳስ ማጣሪያ በተለያዩ የአፍሪካ ከተሞች ተካሂዷል። የኢትዮጵያ ወጣት ብሔራዊ ቡድን ትናንት ድሬዳዋ ላይ ከግብፅ አቻው ጋር ያደረገውን የመልስ ማጣሪያ 2-1 ረትቷል። የቡድኑ የፊት መስመር ጎል አዳኙ አቡበከር ናስር 2 ጎሎች ሲያስቆጥር እንግዳው የግብፅ ወጣት ቡድን ከባዶ መሸነፍ ያዳነችውን በ85ኛው ደቂቃ ላይ አስቆጥሯል። የኢትዮጵያ ወጣት ቡድን በደርሶ መልስ አጠቃላይ ውጤት 5-2 በማሸነፉ ወደ ተከታዩ ማጣሪያ የተሸጋገረ ሲሆን ቀጣይ ተጋጣሚውም የማሊ ወጣት ቡድን መሆኑ ታውቋል። የማሊ ወጣት ቡድን የቻድ አቻውን በድምር ውጤት 9-0 አሸንፏል። የማሊ ወጣት ቡድን ቀደም ሲል አፍሪካን ወክሎ በዓለም ታዳጊ ወጣቶች እግር ኳስ ሻምፒዮና 2ኛ ሆኖ የፈጸመ ጠንካራ ቡድን ነው። ወደ አውሮፓ ስንሸጋገር አብዛኞቹ የአውሮፓ ታላላቅ ሊጎች አመታዊ ውድድራቸውን ጀምረዋል። ተወዳጁ እንግሊዝ ፕሪሚየር ሊግ በሁለተኛ ሳምንት ጨዋታዎቹ ሁለቱ የማንቸስተር ከተማ ቡድኖች ማንቸስተር ዩናይትድ እና ማንቸስተር ሲቲ ድል ቀምሷቸዋል። ማንቸስተር ዩናይትድ ሳውዝሃምፕተንን 2-0 ሲረታ፣ ማንቸስተር ሲቲ ስቶክ ሲቲን በሜዳውና በደጋፊው ፊት 4-1 አሸንፎታል። ባለፈው ሳምንት አርሴናልን በማሸነፍ ኃያል መስሎ የታየው ሊቨርፑልም ከትናንት በስቲያ በበርንሌይ 2-0 ተረቷል። የአምናው ሻምፒዮን ሌስተር ሲቲና አርሴናል 2-0 አቻ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲና ማንቸስተር ዩናይትድ በኩል 6 ለጊዜው መሪነቱን ይዘዋል። በስፔን ላሊጋ የመጀመሪያው ሳምንት ጨዋታ ባርሴሎና ሪያል ቤቲስን 6-0 የግብ ናዳ አውርዶበታል። ሉዊስ ሱዋሬስ 3፣ ሊዮኔል ሜሲ 2፣ አርዳ ቱራ 1 ለባርሴሎና አግብተዋል። ሪያል ሶሲዳድ በሪያል ማድሪድ 3-0 በተረታበትም ጨዋታ ዛሬ ዜል 2 ማርኮ አሲኖ 1 አግብተዋል። ሌሎችም ጨዋታዎች ተካሂደዋል። ለአሜሪካ ድምፅ ሬዲዮ ገዛኸኝ ጽዮን መስቀል ከአዲስ አበባ።
የኢትዮጵያ ፌዴራላዊ አስተዳደር አፍሪካ ነክ ርዕሶችን ጀምረናል። የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን በቅርቡ ከአሜሪካ ድምፅ ጋር ባካሄዱትና በተከታታይ ባስተላለፍናቸው ውይይት ተናግረዋል። ለዚህ አባባላቸው በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞች እንደ ምሳሌ ያቀርባሉ። ተወያዮቹ ኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሜዲየሽን እና ፖሊሲ የሕዝብ አቀፍ ሽምግልናና ፖሊሲ ጥናቶች መምህሩ ዶክተር ብርሃኑ መንግስቱ፣ በዊሊያም እና ሜሪ ዩኒቨርሲቲ የሕግ ትምህርት ክፍል መምህሩ ዶክተር አለማንተ ገብረስላሴ እና በኒውዮርክ ከተማ በሚገኘው ሲቲ ኦፍ ኒውዮርክ ዩኒቨርሲቲ የአፍሪካ ጥናት ምሁሩ ዶክተር ገላውዲዮስ አርአያ ናቸው። ምሁራኑ መፍትሄ ያሏቸውን ነጥቦችም ያክላሉ። ያነጋገረቻቸው አዳነች ፍሳዬ ነች። ባለፈው አርብ በቀረበው ውይይት ዶክተር ብርሃኑ መንግስቱ የመፍትሄ ሀሳብ ማቅረባቸው ይታወሳል። ዶክተር ገላውዲዮስ አራያ ደግሞ ለችግሩ መፍትሄ የሚሉትን በማቅረብ ይቀጥላሉ።
ቅድም እንደጠቀስኩ ደጋግሜ በኢትዮጵያዊነት ነገር ብንነሳ ምን ማድረግ አለብን የሚለው አንድ አሁን በቅርቡ የጻፍኩት አለ፣ ፓን ኢትዮጵያን አጀንዳ የሚል እድል ካጋጠማችሁ ሁለቱ ፕሮፌሰሮች ብታዩት ጥሩ ነው። እዛ ምንድን ነው የምለው ያለሁት እኔ ኢትዮጵያውያን ምሁራን አገር ወዳድ የሆኑ ለሀገር የሚቆረቆሩ ተፈላልገው አንድ ግብረ ኃይል ያቋቁሙ ነው ብለው ያለሁት። ግብረ ኃይሉ ደግሞ ሆን ተብሎ ከሁሉ አማራ፣ ትግራይ፣ ኦሮሞ ሁሉም ያለበት ከተቻለ ሁሉም፣ አለዛ ግን ዋና ዋናዎቹ እንኳ ብናስቀምጥ ተወያይተን ምን እናድርግ፣ ከዚህ የባስ እንዳይመጣ ምን ማድረግ ይኖርብናል ብለን ግብረ ኃይሉ አንድ የሆነ ነገር እንዲሰራ ነው። በሀሳብ ደረጃ ግን ያቀረብኩት ምንድን ነው አንድ አንድነትን ለማጠናከር በሀገር ደረጃ ማሰብና በግብርም ማሳየት፣ የጎሳና የዘር አጀንዳ ሁሉ ማስወገድ፣ የብሔርና የክልል አጀንዳዎች ለሀገር አቀፍ አጀንዳ ተቃራኒ ተቀናቃኝ መሆን የለባቸውም ነው ላይ ያለው። የጎሳ ብቻ ሳይሆን የሃይማኖትም ጭምር ልዩነቶች እንዳይዳብሩ እንዳይሰፉ በተቻለ መጠን መጠንቀቅ፣ እነዚህ ሰዎች ኃላፊነት ወስደው የእነዚህ ሰዎች ንቃተ ህሊና መቀየር አለ ማስተማራት ይኖርባቸዋል። ሰፊ ሀገር አቀፍ አጀንዳ ለመተግበር ከተፈለገ ኢትዮጵያን በሙሉ የሚሳተፉበት መድረኮች ድሮ ነበሩ፣ አሁን የሉም። እነሱን መድረኮች እንደገና መመለስ ይኖርብናል። ያ ግብረ ኃይሉ ነው የሚያደርገው። እንግዲህ ሁሉ ነገር መጨረሻ በተቻለ መጠን ኢትዮጵያን የሚወክሉ አርማዎች እንደ ባንዲራ ለምሳሌ፣ ወይም የድሮ ጀግኖች እንደ ባልቻ አባ ነፍሶ፣ እንደ አሉላ፣ እንደ በላይ ዘለቀ እነሱን ለኢትዮጵያ ነው የሞቱት። አጼዎች እንኳን ለኢትዮጵያ ነው የሞቱት። ይህን ሁሉ እኮ እየተረሳ ነው ያለው። አገር የሚያስተባብር ሁሉ እነ አጼ ቴዎድሮስ፣ እነ አጼ ዮሐንስ፣ እነ ምኒልክ አድዋ ሂደው የተዋጉት፣ ይህን ሁሉ እያነሳን ማስተማር ይኖርብናል ህዝቡን። ይህ ሁሉ ካደረግ ሰው ይመለሳል እና ተስፋ ማድረጋለሁ። የሩዋንዳ የምናምን እንኳን አልቀበለውም፣ ግን ችግር ይገጥመናል። መፍትሄው ይሄ ነው።
እሺ ዶክተር አለማንተ።
አይ አሁን ሁለቱም ወንድሞች የተናገሩት እንዳለ ሆኖ በዝርዝር ያሰብኩበት ጉዳይ አይደለም አሁን እነሱ ያቀረቡት። ግን በተለይ ብሔራዊ አጀንዳ የሚቀርጹ ወገኖችን ማሰባሰብ የተባለው ሀሳብ በዶክተር ገላውዲዮስ የተገለጸው በጣም ሙሉ በሙሉ የምስማማበት ነገር ነው። ከሁሉም ኢትዮጵያዊ ወገን የተውጣጣ ምሁራዊ ጥናት የያዙ ሰዎች ሊገኙበት ጥሩ ነው። በነገራችን ላይ ኢትዮጵያዊነት ብለን አንድ ስብስብ ፈጥረን አሁን ባለፈው ቅዳሜ ዕለት ስብሰባ አድርገን ነበር ዋሽንግተን ዲሲ። አሁን ያለው የጎሳ ፌዴሬሽን ወይም ብሔር እንደምትዋጭ የብሔር ፌዴሬሽን ያመጣ የሚችለውን ጠንቅ ሁሉ ያስተማሩን ግለሰቦች አሉ። ሌሎችም የህገ መንግስት ጥያቄዎች ሁሉ አሉ። እኔም በበኩል ሌላ ባለፈው አመት ያቀረብኩት ስለ ህገ መንግስት አንዳንድ ጥያቄዎች ያለው ህገ መንግስት ጉድለቶች ማለት ነው። ለወደፊቱ መታረም ያለባቸው ብያሰብኳቸውን ያቀረብኩበት አለ። ሌሎችም ምሁራን አቅርበዋል። ነገር ግን ወደ መፍትሄ ስንመለስ አንዱ ይሄ መሰረታዊ መፍትሄ ይሆናል። ሌላው እነዚህ ምሁራን ተሰብስቦ ጥናቶች እያደረጉ ሀሳብ በሚያቀርቡበት ጊዜ እኔ እንደ መነሻ ሀሳብ ማየው ምንድን ነው፣ ይሄ የጎሰኝነት ወይም የብሔርተኝነትን አስተሳሰብ ከኢትዮጵያ ህገ መንግስት ማውጣት አለብን። ምን ማለቴ ነው? በቋንቋ ብቻ የተመሰረተ አስተሳሰብ አሁን ያየነውን ችግር ያመጣል። ከዚህ የባሰ ነገር ወደፊት ይጠብቀናል። መሪዎቻችን ይሄን ካልተገነዘቡ የሚገነዘቡ ይመስለኛል፣ ካልተገነዘቡ ግን እጅግ ትልቅ ስህተት እየሰሩ ነው። የት ነው የት ሀገር ነው በጎሳ ፌዴሬሽን ቋሚነት ያገኘ አገር የትኛው ነው? እያየ ነው። ሶቪየት ህብረት፣ ዩጎዝላቪያ፣ ቼኮስሎቫኪያ፣ አሁን እንኳ በሶቪየት ህብረት ፈርሶ እንኳ ራሻ ተብሎ ከራሻ ውስጥ እነ ቼችኒያ እነ ምናምን እና ዳገስታን ምናምን የሚባሉት ሌላ ፍላጎት ያላቸው ለመገንጠል ይፈልጋሉ። ዩክሬን ምስራቁ ክፍል ወደ ራሻ ለመሄድ ይፈልጋል፣ ልክ እንደ ወልቃይት ማለት ነው። ሌላ አማራጭ መኖር አለበት። አማራጩ የብሔር ጥያቄ ምናምን በሚለው ስር ሳይሆን እሱ እንዳንድ መለኪያ ሆኖ ሌሎች መለኪያዎችን ጭምር የህዝብ ቁጥር ብዛት፣ የሰፈረበት መሬት ስፋት እና ጥበት፣ ያለው የተፈጥሮ ሀብት ትንሽ ነው ትልቅ ነው ተብሎ ተመዝኖ፣ ታሪክን፣ ጂኦግራፊን፣ የመሬት አቀማመጥን፣ የኢኮኖሚ ግንኙነቶችን፣ የባህል ግንኙነቶችን፣ እነዚህ ሁሉ ያካተተ በደንብ ጥናት የተደረገበት መዋቅር ነው መፈጠር ያለበት። እርግጥ መጨረሻ በስምምነት ነው። ከዚህ ሁሉ በላይ ደግሞ የህዝብ ፈቃድ፣ ህዝቡ የሚፈልገው የትኛው ነው፣ አንድ አካባቢ ያለው ህዝብ የሚፈልገው ምን አይነት ምርጫ ነው የሚለውን ያካተተ መሆን አለበት። የፖለቲካ ፓርቲዎች አደረጃጀትን የተመለከተ ጥናት ያስፈልጋል። በዘር ላይ በጎሳ ላይ የተመሰረተ የፖለቲካ ድርጅት እኔ በበኩሌ ባይፈቀድ ጥሩ ነው እላለሁ። የሚፈቀድ ደግሞ ከሆነ አንድ ጊዜ ተፈጥረዋል ምን ልናደርጋቸው እንችላለን የሚባል ከሆነ ደግሞ እነዚህ የጎሳ ድርጅቶች ቢያንስ ከራሳቸው ጎሳ ክልል ውጪ ሌሎች ሁለትና ሶስት ጎሳዎች ከሚኖሩበት አካባቢ ድጋፍ እንዳላቸው የሚያሳይ በምርጫ ጊዜ ማለት ነው ማሳየት መቻል አለባቸው። ወይንም ደግሞ እነዚህ ፓርቲዎች ከሌላ ኢትዮጵያውያን አባሎች የሚወስዱ ወይም የሚያካትቱ መሆናቸውን የሚያረጋግጥ ሕግ መውጣት አለበት። መጨረሻ ምለው ከአንድ አቋም ተቋም መፈጠር አለበት በመንግስት። ይሄ ተቋም ምንድን ነው? አድሎ እንዳይፈጸም በመንግስት ስራ አቀጣጠር፣ በትምህርት፣ በኢኮኖሚ ልማት፣ በመሳሰሉት ነገሮች አንዱ ሪጅን የተበደለ ሌላው የተጠቀመ በማይመስል መንገድ የሚቆጣጠር ተቋም ቢደረግና ማለት ይሄ ዲስክሪሚኔሽን የሚባለው ነገር በኤትኒክ ቤዚስ ዲስክሪሚኔሽን እንዳይኖር ሁሉም በእኩልነት እንዲታይ የሚያደርግ ይሄን የሚቆጣጠር ማዕከላዊ መዋቅር መኖር አለበት እና ህግ በዚህ መልክ መውጣት ያለበት ይመስለኛል።
ይሄ አንድ ሁለት ነገሮች ለማለት እችላለሁ።
እሺ፣ ባጭሩ
በጊዜው የተደራጁ የሽምግልና ስራ መስራት የሚፈልጉ ስላሉ በእነሱና በመንግስት አማራጭ ኃይሎች ገፊነት ይሄ ነገር ቶሎ በአገር ታውቆ የተጀመረው እሳት እንዳይገፋ መቆም አለበት። ከዚያ በኋላ ዘላቂ የሆኑ ረጅም ጊዜ የሚጠይቁ ብዙ ውይይት የሚጠይቁ ነገሮች ማድረግ እንችላለን። በአጭር ጊዜ ውስጥ ዘላቂ ነገሮችን ረጅም ነገሮችን የምናስተካክልበት መንገድ ቢቀረጽ ጥሩ ይመስለኛል።
ዶክተር ብርሃኑ መንግስቱ፣ ዶክተር ግላውዴስ አርአያ፣ ዶክተር አለማንተ ገብረስላሴ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።
እኔም አመሰግናለሁ ወይዘሮ አዳነ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንን። ደህና ደሩ። የትግርኛው ፕሮግራም ይቀጥላል።
መልካም ምሽት። The Voice of America.